የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 16 2017 ዓ.ም ዝግጅታችን ጀመረ። በኢትዮጵያ የሰብአዊ መብቶች ጥሰት አሳሳቢ ሆኖ መቀጠሉን ኢሰመኮ ገለጸ።
በእነዚህ ባለፉት 3 ወራት አካባቢ ውስጥ ያሉት የሰብአዊ መብት ጉዳዮች አሳሳቢ ጉዳዮች ጥሰቶችን በምናይበት ጊዜ በጣም በርካታ ሆነው እናገኛለን። ሆኖም ግን ደግሞ በእነዚህ ጊዜያቶች ውስጥ በዚህ ጊዜ ገደብ ውስጥ ቢሆን በተለያዩ ምክንያቶች አክሰስ ባለመኖር ምክንያት፣ ከተደራሽነት ምክንያት፣ በግጭታው ውስጥ መሆናቸው ምክንያት፣ መረጃ የማሰባሰብ ተግዳሮት በማጋጠም ምክንያት ደግሞ በዚህ ውስጥ ያልተካተቱ በጣም በርካታ ጉዳዮች አሉ።
የሰማችኋቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጎላዶላ ወረዳ ለዓመት የተቋረጠው ትምህርት ቢጀመርም 49 ትምህርት ቤቶች መውደማቸው ተነግሯል። እነዚህ ለምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ዛሬ በኢትዮጵያ የተለያዩ አካባቢዎች የደመራ በዓል በክርስትና እምነት ተከታዮች ዘንድ ተከብሮ ውሏል። በዚህ በዩናይትድ ስቴትስ እና በሌሎች የዓለም አካባቢዎችም እየተከበረ ይገኛል። እንኳን ለመስቀል ዋዜማ የደመራ በዓል በሁሉም በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን አደረሳችሁ እንላለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው አስማማ ወየ ነው እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች አስማማው።
በድጋሚ እንደምናምሽታችኋል ተመልካቾቻችንና አድማጮቻችን፣ የምሽቱን ዜናዎች የማቀርብላችሁ አስማማየ ነው ነኝ። በምሽቱ ዜናዎቻችን የሱዳን የጦር ኃይል በካርቱም በፈጥኖ ደራሽ ኃይሉ ይዞታዎች ላይ ጥቃት አደረሰ፣ እንዲሁም የእስራኤል የውጭ ጉዳይ ሚኒስትር ለሊባኖስ ግጭት የቀረበውን የተኩስ አቁም ጥሪ ውድቅ አደረጉ የሚሉትና ሌሎችንም ይዘናል። ወደ መጀመሪያው ዜና አልፋለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰመኮ በግጭት አውድ ውስጥ ያሉ አካባቢዎችን የሩብ ዓመት የሰብአዊ መብት ሁኔታ የተመለከተ ሪፖርት ትናንት አመሻሽ ላይ አውጥቷል። ሪፖርቱ በአምስት ክልሎች ውስጥ በርካታ ሲቪሎች መገደላቸውን፣ ብዙዎች ለአካል ጉዳት መዳረጋቸውንና ከፍተኛ የንብረት ውድመት መድረሱን አመልክቷል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቋል። ባለፈው ሩብ ዓመት በግጭት አውድ ውስጥ ባሉት አምስት ክልሎች ማለትም አማራ፣ ኦሮሚያ፣ ጋምቤላ፣ ማዕከላዊ ኢትዮጵያና ደቡብ ኢትዮጵያ ክልሎች ውስጥ ቁጥራቸው በግልጽ ያልታወቀ ካላቸው በተጨማሪ በመቶዎች የሚቆጠሩ ሲቪሎች እና በግጭት ተሳትፎ የሌላቸው ሰዎች መገደላቸውንም ኢሰመኮ ምስክሮችን ዋቢ ማድረግ ጠቅሷል። አድማጮቻችን፣ የዜና ዝርዝር በአብይ ርዕስ ወደ እናንተ ይደርሳል። የሱዳን ዋና ከተማ ካርቱም ዛሬ ሐሙስ በአየርና በመድፍ ጥቃቶች መናወጧን አዣንስ ፍራንስ ፕሬስ የዓይን እማኞችና ወታደራዊ ምንጮችን ጠቅሶ ዘግቧል። የጦር ሰራዊቱ የፈጥኖ ደራሽ ድጋፍ ሰጪ ይዞታዎችን የደበደበ ሲሆን በርካታ ነዋሪዎች እንደገለጹት ግጭቱ ሌሊት ላይ ነው የተጀመረው። የዛሬው ጥቃት የጦር ኃይሉ በዋና ከተማ በፈጥኖ ደራሽ ኃይሉ ቁጥጥር ስር ያሉ ቦታዎችን ለመያዝ ከወራት በኋላ የሰነዘረው ከባድ ጥቃት እንደሆነም ተመላክቷል። ትላንት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ ከጉባኤው ጎን ለሱዳን የጦር ኃይል አዛዥ ለጀኔራል አብዱልፈታል ቡራን የግጭቱ እየተባባሰ መሄድ ያሰጋቸው መሆኑን አሳውቋቸዋል። የዛሬውን ውጊያ አስመልክቶ የፈረንሳይ የዜና አገልግሎት ያነጋገራቸው ስማቸው ያልተገለጸ ምንጭ እንዳሉት የጦር ሰራዊቱ ካርቱም ውስጥ ካሉ የአማጺው ኃይሎች ጋር ከባድ ውጊያ አካሂዷል። የጦር ሰራዊቱ ወታደሮች በሁለቱ ተፋላሚ ወገኖች የተያዙትን የካርቱም አካባቢዎች በሚለየው ናይል ወንዝ ላይ ያሉ ሶስት ድልድዮችን አቋርጠው ጥቃት ማድረሳቸውን ወታደራዊ መረጃ ምንጩ አመልክተዋል። የጦር ሰራዊቱ ባለፈው የካቲት ካደረሰው ከባድ ጥቃት በኋላ ከወንዙ ባሻገር ባለችው ኦምዱርማን አብዛኛውን አካባቢ ተቆጣጥሯል። በርካታ የኦምዱርማን ነዋሪዎች ከንጋት ጀምሮ ከባድ የመድፍ ተኩስ መኖሩን ጠቅሰው የመኖሪያ ህንፃዎች ተመትተዋል፣ የጦር አውሮፕላኖችም ሲበሩ አይተናል ብለዋል። ከጀነራል ቡርሃን ጋር የተነጋገሩት የመንግስታቱ ድርጅት ዋና ጸሐፊ ጉቴሬሽ ጦርነቱ በአካባቢ መስፋፋት አደጋን መደቀኑን ማሳውቋቸዋል። የድርጅቱ ዋና የረዳት ባለስልጣን በበኩላቸው የሱዳን ህዝብ 17 ወራት ሙሉ ስቃዩን ሲያይ ቆይቷል፣ አሁንም መከራው አላበቃም ብለዋል። በሌላ ዜና በስር ላይ ያሉት የሱዳን የቀድሞ አምባገነን ፕሬዚዳንት ኦማር አልበሽር ሆስፒታል መግባታቸው ተገለጸ። የ80 ዓመቱ አልበሽር ሰሞን በመታመማቸው ከታሰሩበት ከካርቱም ወጣ ብሎ ከሚገኘው የጦር ሰፈር መርዌ ከተማ የሚገኝ ሆስፒታል መግባታቸውን ያመለከቱት ጠበቃቸው፣ ሆኖም ህመማቸው ከባድ አይደለም ብለዋል። በእስራኤልና ሊባኖስ ድንበር ላይ የተኩስ አቁም እንዲደረግ የቀረበውን ተማጽኖ የእስራኤል ውጭ ጉዳይ ሚኒስትር እስራኤል ካትዝ ውድቅ አድርገውታል። የአውሮፓ ህብረት፣ ዩናይትድ ስቴትስ፣ ፈረንሳይና ሌሎች 8 ሀገሮች በእስራኤልና በሊባኖስ ድንበር ላይ የተካሄደ ባለው ግጭት ለ21 ቀናት የሚጸና የተኩስ አቁም እንዲደረግ ጥሪ ካቀረቡ ሰዓታት ተከትሎ ነው ሚኒስትሩ ውድቅ ያደረጉት። የውጭ ጉዳይ ሚኒስትሩ በኤክስ ማህበራዊ መገናኛ ባወጡት መግለጫ ሽብርተኛውን ድርጅት ሂዝቦላን ድል እስከምናደርግና የሰሜን እስራኤል ነዋሪዎች ደህንነታቸው ተጠብቆ ወደ መኖራቸው እስኪመለሱ ባለን አቅም ሁሉ መዋጋታችንን እንቀጥላለን ብለዋል። ይህን ተከትሎም የእስራኤል ጦር ኃይል በሊባኖስ ዋና ከተማ ቤይሩት ውስጥ ባሉ ኢላማዎችን ለይተን ጥቃት በማድረስ ላይ ነን ሲል ያስታወቀ ሲሆን የሂዝቦላ ዋና ይዞታ ተብሎ በሚታመነው የቤይሩት ደቡባዊ አካባቢ የፍንዳታ ድምፅ ተሰምቷል። ሰማዩ ላይም ጢስ ታይቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ለቀረበው የተኩስ አቁም ሀሳብ መልስ እንዳልሰጡና የጦር ሰራዊቱ ባለው ኃይል መዋጋቱ እንዲቀጥል ትእዛዝ መስጠታቸውን አስታውቀዋል። አውስትራሊያ፣ ካናዳ፣ ጀርመን፣ ጣሊያን፣ ጃፓን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ካታር የጦርነቱ በቀጠናው መስፋፋት የእስራኤልም ሆነ የሊባኖስን ህዝብ አይጠቅምም በማለት የቀረበውን የተኩስ አቁም ጥሪ ተቀላቅሏል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ዛሬ በሐሙስ ዋይት ሀውስ ቤተ መንግሥት ተቀብለው ያነጋግራሉ። የዩክሬን መሪ ሀገራቸው ከሩሲያ ጋር በምታካሄደው ጦርነት ለማሸነፍ ያሏቸውንም እቅዶች ያብራራሉ። ዜሌንስኪ ከፕሬዚዳንቱ ጋር ከተወያዩ በኋላ ከዲሞክራቲክ ፓርቲው ፕሬዚዳንታዊ እጩ ከምክትል ፕሬዚዳንት ካማላ ሃሪስ ጋርም እንደሚገናኙ ተጠቁሟል። ሪፐብሊካኖች የምርጫ ጣልቃ ገብነት ይፈጽማሉ ብለው የሚወነጅሏቸው ዜሌንስኪ ከሪፐብሊካን ፓርቲ ውጪ ከቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ለመገናኘት እቅድ ይኖራቸው እንደሆን የተገለጸ ነገር የለም። ሰሞኑን በዩክሬን መሪ ላይ የሚሰነዘሩትን ትችት አጠናክረው የቀጠሉት ዶናልድ ትራምፕ ዩናይትድ ስቴትስ ጦርነቱን የሚያቆም ስምምነት ለማድረግ ፈቃደኛ ለሆኑት ሰው አሁን በቢሊዮን የተቆጠረ ዶላር መስጠቷን ቀጥላለች ብለዋል። ይህ በእንዲህ እንዳለም የዩክሬን መሪ ሰኞ ዕለት ብርቱ የምርጫ ፍክክር በሚደረግባት ፔንስልቫኒያ ግዛት የሚገኝ የተተኳሽ ፋብሪካ መጎብኘታቸውን ተከትሎ ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንቱ የሀገራቸውን አምባሳደር ኦክሳና ማርኮቫን እንዲያባርሩ ጠይቀዋል። ሪፐብሊካኑ የምክር ቤት አፈ ጉባኤ ማይክ ጆንሰን ለዘለንስኪ በጻፉት ደብዳቤ ለዩክሬን ተተኳሾች የሚያመርተውን ፋብሪካ መጎብኘታቸው ዲሞክራቶችን ለመጥቀም ሆን ተብሎ የታቀደ በምርጫው ጣልቃ ከመግባት የሚቆጠር አድራጎት ነው ብለዋል። ፕሬዚዳንት ባይደን ከፕሬዚዳንት ዜሌንስኪ ጋር ከመገናኘታቸው አስቀድመው ለዩክሬን የሚሰጥ አዲስ የ8 ቢሊዮን ዶላር እርዳታ ይፋ አድርገዋል። ይህ በእንዲህ እንዳለ የዩክሬን ጦር ኃይል ሌሊቱን ሩሲያ ከላከቻቸው 78 ድሮኖች መካከል 66ቱን መተንጥለናል ሲል አስታውቋል። በተያያዘ ሩሲያ ከየትኛውም ሀገር በሚሰነዘርባት ጥቃት በኒውክሌር የጦር መሳሪያዎቿ ለመጠቀም ትችላለች ሲሉ ፕሬዚዳንት ቭላድሚር ፑቲን ተናገሩ። ኒውክሌር የጦር መሳሪያ ባለው ሀገር ድጋፍ የሚሰነዘር ጥቃት እንደ ጋራ ጥቃት ይቆጠራል ብለዋል የሩሲያው መሪ። ፑቲን ትላንት ረቡዕ ከፍተኛ የአገሪቱ ባለሥልጣናት የተገኙበትን የሩሲያ የጸጥታ ምክር ቤት ስብሰባ ሲከፍቱ ባደረጉት ንግግር ሩሲያን የኒውክሌር መሳሪያዎችን በሚመለከት የምትከተለውን መርህ ለማሻሻል የቀረቡ ሀሳቦች እንዳሉ ተናግረዋል። ከቀረቡት ቁልፍ ማሻሻያ ሀሳቦች ውስጥ ሩሲያ ኒውክሌር መሳሪያ ያልታጠቀ ሀገር በታጠቀ መንግስት ተሳትፎ ወይም ድጋፍ ጥቃት ከሰነዘረ በሩሲያ ፌዴሬሽን ላይ የተሰነዘረ የጋራ ጥቃት ተደርጎ ይወሰዳል የሚለው እንደሚገኝበት ፕሬዚዳንቱ ተናግረዋል። ሩሲያ የኒውክሌር የጦር መሳሪያዎች የሚጠቀምባቸው ሁኔታዎች በግልጽ ተቀምጧል ያሉት ፑቲን ይህም በስፋት በሚሳኤል፣ በጦር አውሮፕላን ወይም ድሮን የሚፈጸም ጥቃትን እንደሚያካትትም ጠቅሰዋል። ሩሲያ በራሷ ወይም በቤላሩስ ላይ በመደበኛ የጦር መሳሪያ ወራት ቢሰነዘር ኒውክሌሯን የመጠቀም መብቷ ይጠበቅ ይሆናል ያሉት ፑቲን ይህ ሩሲያ ከተጠቀኑባት ዘመናዊ ወታደራዊ ስጋቶች አኳያ በጥንቃቄ ተጠንቶ የተደረገ ነው ማለታቸውም ተጠቅሷል። በመጨረሻም ወደ ፍሎሪዳ በከፍተኛ ፍጥነት በማምራት ላይ ያለችው ሄሪኬን ሄለን ከባድ አደጋ ደቅናለች። ከባድ ዝናብ ይዛ በሜክሲኮ ባህረ ሰላጤ በከፍተኛ ፍጥነት እየተጓዘች ያለችው ሄሪኬን ሄለን የዩናይትድ ስቴትስ ፍሎሪዳ ግዛት በማቅናት ላይ መሆኗን የዩናይትድ ስቴትስ ብሔራዊ የሄሪኬን ክትትል ማዕከል አስታውቋል። በአንዳንድ አካባቢዎች እስከ 6 ሜትር ከፍታ ያለው ለህይወት አደገኛ የሆነ ዝናብ ሊያስከትል እንደሚችልም ማዕከሉ አመላክቷል። በሜክሲኮ ባህረ ሰላጤ አድርጋ በሰዓት 155 ኪሎ ሜትር ፍጥነት ባለው ኃይለኛው አውሎ ንፋስ የምትዘገዘገው ሄሪኬን ሄለን ዛሬ ሐሙስ ማታ ወይም አርብ ማለዳ ፍሎሪዳ ግዛት እንደምትደርስ ይጠበቃል። ለህይወት እጅግ አደገኛ የሆነ ጎርፍና በከፍታ አካባቢዎች የመሬት መንሸራተት ሊከሰት እንደሚችል ተጠርጥሯል። የፍሎሪዳ አገረ ገዢ ሮን ደንሳንቲስ ማያሚ ዴቪድን ጨምሮ በ67ቱም ግዛቶች አስቸኳይ ጊዜ አዋጅ አውጀዋል። የብሔራዊ ዘብ አባላቱም እርዳታ ለመስጠት በተጠንቀቅ እንዲጠባበቅ አንቀሳቅሰዋል። ፕሬዚዳንት ጆ ባይደን ትላንት ረቡዕ ገለጻ የተደረገላቸው ሲሆን አስተዳደራቸው ለፍሎሪዳና ሌሎች በከባድ አውሎ ንፋስና ዝናቡ መስመር ላይ ለሚገኙ ግዛቶች እርዳታ ለመስጠት ዝግጁ መሆኑንም አስታውቋል። አድማጮቻችን፣ የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ፕሮግራሞች ወደ ስመኝሽ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መስከረም 16 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ የማመሸው ስመኝሽ የቆየነኝ፣ የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ አብይ ርዕስ ዘገባችን እንለፍ። በኢትዮጵያ በግጭት አካባቢዎች የሚፈጸሙ ዘርፈ ብዙ የሰብአዊ መብት ጥሰቶች አሳሳቢ ሆነው መቀጠላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኢሰመኮ ይህን ያለው በግጭት አውድ ውስጥ ያሉ አካባቢዎችን የሩብ ዓመት የሰብአዊ ሁኔታ በተመለከተ ትላንት አመሻሽ ላይ ባወጣው ሪፖርት ነው። ሪፖርቱ በአምስት ክልሎች ውስጥ በርካታ ሲቪሎች መገደላቸውን፣ ብዙዎች ለአካል ጉዳት መዳረጋቸውንና ከፍተኛ ንብረት ውድመት መድረሱን አመልክቷል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቋል። ኬኔዲ አባተን የተከታተለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት ትናንት ረቡዕ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርት በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉ አመልክቷል። ከነዚህ ጥሰቶች መካከል ከህግ ውጭ የሚፈጸም ግድያ፣ በግጭት አውድና አካባቢ የሚደርስ የሲቪል ሰዎች ሞት፣ የአካል ጉዳት፣ የንብረት ውድመትና ዘረፋ፣ የዘፈቀደ የጅምላና የተራዘመ እስራትና የተፋጠነ ፍትህ እጦት፣ አስገድዶ መሰወር፣ እገታ፣ በመዘዋወር መብትና በመጓጓዣ መንገዶች ላይ የሚፈጸም ህገወጥ ገደብና የሀገር ውስጥ መፈናቀል ይገኙበታል ሲል ኮሚሽኑ ዘርዝሯል። ባለፈው ሩብ ዓመት በግጭት አውድ ውስጥ ባሉት አምስት ክልሎች ማለትም በአማራ፣ በኦሮሚያ፣ በጋምቤላ፣ በማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች ውስጥ ቁጥራቸው በግልጽ ያልታወቀ ካላቸው በተጨማሪ በመቶዎች የሚቆጠሩ ሲቪሎችና በግጭት ተሳትፎ የሌላቸው ሰዎች መገደላቸውን ኢሰመኮ ምስክሮችን ዋቢ በማድረግ ገልጿል። ሪፖርቱ በሩብ ዓመቱ የተፈጸሙ የሰብአዊ መብት ጥሰት ጉዳዮችን በሙሉ ያካተተ እንዳልሆነ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛን አባተ አብራርተዋል።
አካባቢ ጀምሮ እስከ መስከረም ወር መጀመሪያዎቹ አካባቢ ያሉትን ጉዳዮች በዚህ ሪፖርት ውስጥ ለማካተት ጥረት ተደርጓል። ነገር ግን አንዳንድ ጉዳዮች የሰብአዊ መብት ጉዳዩ የቀጠለ በመሆኑ ምክንያት ከዚያም በፊት የነበሩ ጉዳዮችን በዚህ ሪፖርት ውስጥ ለማካተት ሙከራ አድርገናል ማለት ነው። የሪፖርት ዋነኛነት ትኩረት የሚያደርገው በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታዎችን ክትትል በማድረግና ምርመራ በማድረግ በማጠቃለል የተሞከረበት ሁኔታ ነው ማለት ነው። እንግዲህ በእነዚህ ባለፉት ሶስት ወራት አካባቢ ውስጥ ያሉትን የሰብአዊ መብት ጉዳዮች፣ አሳሳቢ ጉዳዮች፣ ጥሰቶችን በምናይበት ጊዜ በጣም በርካታ ሆነው እናገኛለን። ሆኖም ግን ደግሞ በእነዚህ ጊዜያቶች ውስጥ በዚህ ጊዜ ገደብ ውስጥ ቢሆን በተለያዩ ምክንያቶች አክሰስ ባለመኖር ምክንያት፣ ከተደራሽነት ምክንያት፣ በግጭታው ውስጥ መሆናቸው ምክንያት መረጃ የማሰባሰብ ተግዳሮት በማጋጠሙ ምክንያት ደግሞ በዚህ ውስጥ ያልተካተቱ በጣም በርካታ ጉዳዮች አሉ።
በዝርዝር ከተጠቀሱት በርካታ የሰብአዊ መብት ጥሰቶች መካከል ግንቦት 12 ቀን 2016 ዓ.ም ምረት በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ማጎ ብሔራዊ ፓርክ ዙሪያ በነበረ የእርስ በርስ ግጭት ወቅት በአካባቢው ለጉብኝትና ለፊልም ስራ ከተንቀሳቀሱ ሰዎች መካከል አንድ የስፔን ዜግነት ያለው ሰው በተተኮሰበት ጥይት ህይወቱ ማለፉን የምርመራው ሪፖርት አስታውሷል። መጋቢት 26 ቀን 2016 ዓ.ም ምረት በጋምቤላ ክልል አኝዋ ብሔረሰብ ዞን በታጠቁ ቡድኖች በተፈጸመ ጥቃት ቢያንስ 47 ሰዎች የተገደሉበትን ክስተትም ጠቅሷል። አብዛኛው ግድያዎችና ሌሎች የመብት ጥሰቶች የተፈጸሙት ደግሞ በአማራ ክልል እንደሆነ የኢሰመኮ የምርመራ ግኝት ያሳያል። ግድያዎችን ጨምሮ ግጭት ባለባቸው አካባቢዎች የሰብአዊ መብት ጥሰቶች የተፈጸሙት በአማራ ክልል በሚንቀሳቀሰው ፋኖ፣ በኦሮሚያ ክልል በሚንቀሳቀሰው የኦሮሞ ነጻነት ሰራዊት፣ በሌሎች ክልሎች ደግሞ በስም ባልተጠቀሱ ታጣቂ ቡድኖች እንዲሁም በመንግስት የጸጥታ አካላት እንደሆነም የምርመራው ግኝት ያስረዳል። ከነዚህ የሲቪሎች ግድያዎች መካከል አብዛኛው ሆን ተብለው የተፈጸሙ፣ የተቀሩት ደግሞ በተኩስ ልውውጦች መካከል የተፈጸሙ መሆናቸውም ነው የተገለጸው። በዚህ ጉዳይ ላይ ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የመንግስት ኃይሎች ሲቪሎችን ኢላማ ያደረገ ጥቃት እንደፈጸሙ በመግለጽ ከዚህ ቀደም የወጡ ሪፖርቶችንና ወንጀላዎችን መንግስት ማስተባበሉ ይታወቃል። በአማራና በኦሮሚያ ክልሎች ከመንግስት ጋራ በትጥቅ ግጭት ውስጥ የሚገኙ ታጣቂ ቡድኖችም እንዲሁ ሰላማዊ ሰዎችን ኢላማ በማድረግ የሚቀርቡባቸውን ወንጀላዎች በተደጋጋሚ አስተባብለዋል። በትናንቱ ሪፖርቱ የዘፈቀደ ህገወጥ ጅምላና የተራዘመ ስርዓትና የተፋጠነ ፍትህ እጦት ሌላው አሳሳቢ ጉዳይ መሆኑን ያብራራው ኢሰመኮ የአስቸኳይ ጊዜ አዋጁ የተፈጻሚነት ጊዜ ያበቃ ቢሆንም የኦሮሞ ነጻነት ሰራዊት ወይንም መንግስት ሸኔ ብሎ የሚጠራውን ቡድንና ፋኖን ይደግፋሉ የተባሉ በርካታ ሰዎች በተለያዩ የአማራና የኦሮሚያ ክልል አካባቢዎች ፍርድ ቤት ሳይቀርቡ ለተራዘመ ጊዜ በእስር ላይ እንደሚገኙ አመልክቷል። በአማራና በኦሮሚያ ክልሎች በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ በድጋሚ ጠይቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛን አባተ
በአማራና በኦሮሚያ ክልል የተደረገ ግጭት ከተጀመረባቸው ግጭቶች ውስጥ በርካታ ከግጭት ጋር የተያያዙ ሰብአዊ መብት አሳሳቢ ጉዳዮችና ጥሰቶችን በማመላከት የማስተካከያዎች እንዲወሰዱ፣ ለግጭቶቹ የሰላም አማራጭ ቅድሚያ እንዲሰጣቸውና በዜጎች ላይ የሚደርሰው አሰቃቂ የሰብአዊ መብቶች ጥሰቶች እንዲቆም በጣም በርካታ ምክረ ሀሳቦች ማቅረባችን ይታወሳል። እነዛ ከዚህ ቀደም የሰጠናቸው ምክረ ሀሳቦች ያልተፈጸሙት እንዲፈጸሙ እንደዚሁ በድጋሚ ጥረት አቅርበናል ማለት ነው።
ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋራ የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። በኦሮሞ ነጻነት ሰራዊትና በመንግስት መካከል በታንዛኒያ ለሁለት ዙር ያልተሳኩ ድርድሮች መደረጋቸው ይታወቃል። በፋኖና በመንግስት መካከል ድርድር እንዲካሄድ የማመቻቸት ኃላፊነት እንዲወጣ የተቋቋመው የአማራ ክልል የሰላም ካውንስል ሰብሳቢ ያየህራድ በለጠ ከፋኖ አካላት ጋራ በጉዳዩ ላይ በመነጋገር ላይ እንደሚገኙ ከትናንት በስቲያ መስከረም 14 ቀን በአማራ ሚዲያ ኮርፖሬሽን በተላለፈው ማብራሪያቸው ተናግረዋል።
በድርድርና በውይይት የሚያምኑ በርካታ ፋኖች አሉ። እነሱን አግኝተናል፣ ከነሱ ጋር ተነጋግረናል። አንዳንዶቹን ደግሞ ለመገናኘት ቀጠሮ ይዘናል። በቅርቡ እነሱም አንድ ሆነው በተለይም አመራር ፈጥረው የአማራ ፋኖ ድርጅት በአንድ ላይ በአመራር ደረጃ መግለጫ እንደሚሰጡን ያነጋገሩንም አሉ። ይህንን እንደሚያደርጉን በእርግጠኛነት የገለጹልን ስላሉ የሚያበረታታ ጉዞ ላይ ያለን ብለን መውሰድ ይቻላል።
ኢሰመኮ በትናንቱ ሪፖርቱ በግጭት ውስጥ የሚገኙ አካላት ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ሕጎችን ከመጣስ እንዲቆጠቡ፣ ተጠያቂነትን እንዲያረጋግጡ የሚሉና ሌሎችንም ተያያዥ ጥሪዎችንም አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል።
በየካቲት 2015 ዓ.ም የኦሮሚያ ክልላዊ መንግስት ካቢኔ የምስራቅ ቦረና ዞንን 21ኛው የክልሉ ዞን አድርጎ ማዋቀሩን ተከትሎ በጎሮዶላ ወረዳ የተነሳው ተቃውሞ ለማህበራዊ አገልግሎቶች መቋረጡ ምክንያት መሆኑ ሲዘገብ ቆይቷል። የጤናና ሌሎች ማህበራዊ አገልግሎቶች በተወሰነ ደረጃ ባለፈው አመት ቢመለሱም የወረዳው ትምህርት ቤቶች ላለፉት አንድ አመት ያለ አገልግሎት ቆይተው ዘንድሮ ትምህርት መጀመሩን የጎሮዶላ ወረዳ ነዋሪ አቶ በከልቸ በሪሶ ለአሜሪካ ድምጽ ተናግረዋል።
በረኩመለማ ኩደጃ ጉቱ መጥቶ ይምበረሰኔ በረኩመለማ ኩደቶርበከናሞ
ያለፈው 2016 ዓመተ ምህረት ምንም ትምህርት አልነበረም። ልጆቻችን አልተማሩም። ያው በዚህ አመት የሀገር ሽማግሌዎች ከነዋሪው ጋር ተማክረው የዘንድሮ ትምህርት እንዲጀመር ሆኗል። ያው ባለፈው አመት በጸጥታ ችግር ምክንያት ብዙ ትምህርት ቤቶች ወድመዋል። ተማሪዎች በቂ የመማሪያ ቦታ የሚያገኙ አይመስለኝም። ነገር ግን ከሞላ ጎደል የትምህርት አሰጣጥ ሂደቱ ዘንድሮ ተጀምሯል።
የሁለት ልጆች አባት መሆናቸውን የገለጹት አቶ በከልቻ ባለፈው አመት አለ ትምህርት ቆዩ ያሉት ሁለት ልጆቻቸው ዘንድሮ መመዝገባቸውን ገልጸዋል።
መንበሩንሳ ባየ ሳኒ የሚደረግ የጅረ የከሰቱ መንበሩንሳ ባዳ ከሰተርገሙ
ብዙ ትምህርት ቤቶች ወድመዋል። በተለይ በገጠሩ አካባቢ ያሉ ትምህርት ቤቶች እንደ ሰራሰር በዳጅዶላ የሚባሉ ትምህርት ቤቶች የተማሪ መማሪያ ክፍልና መቀመጫን ጨምሮ ወድመዋል። አሁን እነሱ በስም እንጂ አሉ ሊባሉ አይችሉም።
በወረዳው አለ ባሉት በጸጥታ ችግር ምክንያት ስማቸው እንዲጠቀስ ያልፈለጉ የጎሮዶላ ወረዳ መምህርም የትምህርት ሂደቱ ከአመት በኋላ መጀመሩን ይናገራሉ።
ቶርባን ከና መንበሩንሳ ሁንደረት ገልሜን ጀልቀቤቱሬ
በዚህ ሳምንት በሁሉም ትምህርት ቤቶች የተማሪዎች ምዝገባ ተጀምሮ ነበር። በወረዳ ከተማ ዙሪያ ደግሞ ትምህርትም ተጀምሯል። ነገር ግን በገጠሩ አካባቢ ባሉ ትምህርት ቤቶች ጉዳት ደርሶባቸዋል። ጣሪያቸው፣ መቀመጫዎችና በርካታ ንብረቶች ወድመዋል። በዚህም የመማር ማስተማር ሂደቱ ያልተጀመረባቸው አካባቢዎች አሉ።
መምህሩ ላለፈው አንድ አመት ትምህርት መቋረጡ በርካታ ተማሪዎችን መጉዳቱን፣ አሁን ደግሞ ከመማሪያ ክፍሎች መፍረስ በተጨማሪ በአካባቢው አለ ያሉት የጸጥታ ችግርም ሌላው የትምህርት አሰጣጡ ላይ ጫና እያሳደረ ያለ ችግር መሆኑንም አክለው ተናግረዋል። የጎሮዶላ ወረዳ የትምህርት ጽህፈት ቤት ኃላፊ አቶ ንጉሴ ዋቆ ለአመት ተቋርጦ የነበረው ትምህርት በአገር ሽማግሌዎችና በአባ ገዳዎች ምክክር መከፈቱን አረጋግጠዋል።
ወረዳችን ወደ 75 የሚሆኑ ትምህርት ቤቶች አሉን። ከዚያ ውስጥ 67 በሚሆኑት የመማር ማስተማር ሂደቱ ተጀምሯል። የተቀሩት 7ቱ ደግሞ በጸጥታና በመፍረስ ችግር ትምህርት መስጠት ያልጀመሩ ናቸው። የወደሙትን በተመለከተም በወረዳችን ካሉት 49 ትምህርት ቤቶች ሙሉ በሙሉ ወድመዋል። ህዝቡ በተቻለው መጠን ያሉትን በማሰባሰብ ላይ ነው። ተማሪዎች በእነዚህ ትምህርት ቤቶች ዛፍ ስርና ጥላ ስር ሆነው በመማር ላይ ናቸው። እኛም የሚመለከታቸውን አካላት ድጋፍ እየጠየቅን ነን።
አቶ ንጉስ ያክለው በወረዳው ባለው የጸጥታ ችግር ምክንያት የተዘጉ ትምህርት ቤቶች መኖራቸውንም ተናግረዋል።
ትሪ ጅራ ማንም በርኖ ተዱኒ ሞና ወራና ታኒ ጅሩ ወራን ያስቴ ተቁቁባቴ ዶ ተቁቁባቴ ወራን ሞቱማን ጅራ ኢታን ከነሞ ወራን ሞቱማ ወዲፋር አንቴ
ብዙ ትምህርት ቤቶች የጦር ካምፕ ሆነው ነው ያሉት። ይህን በተመለከተ ከጦር አመራሮች ጋር ተነጋግረን በትምህርት ቤቶቹ ሰፍረው ያሉት የጸጥታ ኃይሎች ወደ ሌላ ተለዋጭ ቦታ እንዲዛወሩ ተግባብተናል።
አቶ ንጉሴ ወረዳው በዘንድሮ የትምህርት ዘመን 34,000 ተማሪዎችን ለመመዝገብ አቅደው በእስካሁኑ ወደ 25,000 ተማሪዎች ብቻ መመዝገቡን አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን ለዘገባው እጅግ አድርገን እናመሰግናለን። አሁን በቀጥታ የምናልፈው በኒውዮርክ እየተካሄደ ወዳለው የተባበሩት መንግስታት ድርጅት ጉባኤ ይሆናል። 79ኛው አጠቃላይ ጉባኤ ዛሬ 3ኛ ቀኑን ይዟል። ዛሬም የተለያዩ ዓለም መሪዎች በተለያዩ ዓለም አቀፍ ጉዳዮች ላይ ንግግር ያደረጉ ሲሆን የፍልስጤም ግዛት ፕሬዚዳንት ማህሙድ አባስ የፍልስጤም ትውልዶች በጋዛ እየጠፉ መሆናቸውን ያመላከተ ጠንካራ ንግግር አድርገዋል። ይህንንና ሌሎች በዛሬው ዕለት የተካሄዱ ሁነቶችን ልታጋራን ባልደረባዬ ኤደን ገረበው መስመር ላይ ትገኛለች። ኤደን እንደምን አመሸሽ?
I saw them and I'm going to ask them to come back to the place.
ኤደን፣ እስኪ የመንግስታችሁ ድርጅት ጠቅላላ ጉባኤ የዛሬ ውሎ ምን ይመስል እንደነበር ጠቅላላ አድርገሽ ንገሪ።
አመሰግናለሁ ስመኝሽ። እንግዲህ ዛሬ ውሎ ወደ ውይይቶች ተሻግሯል። ትላንትናና ከዚህ ቀደም በነበሩት ቀናቶች ንግግር እያደረጉ ነበረ፣ እንዲሁም ደግሞ የጎንዮሽ ውይይቶች ነበሩ። በዛሬው ዕለት ግን የተለያዩ ክርክሮችና ውይይቶች፣ ጠለቅ ያሉ ውይይት የሚያስፈልጋቸው የዓለም ውሳኔ፣ የመንግስታት ውሳኔ የሚያስፈልጋቸው ጉዳዮች ናቸው እየተደረጉ ያሉት። ትንሽ ደግሞ ከትላንትናው አንጻር ቀኑም ቀዝቀዝ ያለ ይመስላል። ዝናባማ ቀን ነው። በጣም ብዙ እንቅስቃሴ የለም፣ ግን ጉባኤዎቹ ጎን ለጎን እየተካሄዱ ነው። ለምሳሌ ዛሬ ንጋት ላይ በዚህ በኒውዮርክ ሰዓት አቆጣጠር 9 ሰዓት ወይም ደግሞ በኢትዮጵያ ከጠዋት 3 ሰዓት እንደምንለው ማለት ነው፣ አስቀድሞ የተደረገው በዓለም የጤና ድርጅት በአዘጋጅነት የተካሄደው በዓለም የጤና ጉዳይ ላይ በተለይም ደግሞ የጸረ ባክቴሪያ መድኃኒቶችን የተላመዱ መድኃኒቶችን ወይም ደግሞ ጸረ ባክቴሪያን መላመድን ለማስቆም የተለያዩ ዓለም አቀፍ ውይይቶች እየተደረጉ ነው። ይህ ውይይት በአጽንኦት አስፈላጊ የሆነበት ምክንያት ደግሞ የመንግስታቱ ድርጅት ጉባኤ የ2030 ግቦች፣ የልማት ግቦች ብሎ የያዛቸው ጉዳዮች አሉ። ለዚህ ደንቃራ የሆነበት ብሎ ከሚያዙት ጉዳዮች መካከል ጤና ነው። በተለይም ደግሞ የጸረ ባክቴሪያ መድኃኒቶችን መላመድ በማህበረሰብ ውስጥ ያለ መላመድ እንደ አንድ ተግዳሮት ነው። ምክንያቱም አንድ ማህበረሰብ በበሽታ የሚጠቃ ከሆነ ውጤታማ ሆኖ የዘላቂ ልማት ግቦችንም ሆነ ሀገሩንም ለማሳደግ አይችልም። ስለዚህ በዚህ ጉዳይ ላይ መንግስታት ቁርጠኝነትም ቢወስዱ እሱ የመጀመሪያው ጉባኤ ነበረ። ሌላው እሱን የተከተለው ደግሞ የዚህ የኒክሌር ሀይልን ወይም ደግሞ የኒክሌር ማብላሪያ ያላቸው ሀገራት ቁርጠኝነታቸውና ቃል ኪዳናቸውን እንዲያድሱ የሚያሳስበው ውይይት ነው። ይሄ ውይይት አስፈላጊ የሆነበት ዓለም በተለይ ደግሞ እንደዚህ የተራራቀ አመለካከትና አስተሳሰቦችን እያስኬደች ባለችበት ወቅት የተለያዩ የኒኩሌር ስጋቶች አሉ። ስለዚህ እነዚህ ሀገራት ቃል ኪዳናቸውን እንዲያድሱ በሚል ከምሳ ሰዓት በፊት ባለው ውይይት ተደርጓል። ይሄ የሚመለከታቸው ሀገራትን ቃል ኪዳናቸውን እንዲያድሱ ተደርጓል ማለት ነው።
እስኪ ደግሞ ወደ አፍሪካ ቀረብ ብለና ኢትዮጵያም የምትገኝበት የአፍሪካ መሪዎች በዚህ ጉባኤ ላይ ንግግራቸውን ያሰማሉ። ዛሬ ንግግር ያደረጉት የትኛዎቹ የአፍሪካ ሀገሮች ናቸው? ትኩረት ያደረጉበት ጉዳይ አለ?
አመሰግናለሁ ስመኝሽ። እንግዲህ ያው በየቀኑ እነዚህ ፕሮግራሞች እና መርሃ ግብሮች ይለዋወጣሉ። እስካሁን ባለን መረጃ መሰረት የኢትዮጵያ የፊታችን ቅዳሜ ከሰዓት በኋላ ነው ንግግሯን የምታደርገው። እንዲሁ ለእኛ ቀጠና ግን ቀረብ ያሉ ሀገራት በዛሬው ዕለት ንግግር አድርገዋል። የአፍሪካ ሀገራትን ካነሳን ለምሳሌ አፍሪካን እንደው በአጠቃላይ ጠቅለል ብለን ስናይ ማላዊ፣ ካሜሮን፣ ኬንያ፣ የመን፣ ብሩንዲ፣ ጋቦን፣ ሴንትራል አፍሪካ ሪፐብሊክ እና ጋምቢያ፣ ሱዳን፣ ደቡብ ሱዳን ንግግር ካደረጉ ሀገራቶች መካከል ናቸው። በዋናነት እንደው ለቀጠናችን ቀረብ ስለሚሉ የኬንያው ፕሬዚደንት ዊሊያም ሩቶ በጣም በጸጥታ ጉዳይ ላይ አጽንኦት ሰጥተው ተናግሯል። በአፍሪካ የጸጥታ ጉዳይ ላይ ምንድን ነው እሱ ያሉት? የዓለም የመንግስታቱ ድርጅት የሰላም ቻርተር እየተፈተነ ያለበት ጊዜ ነው፣ አደገኛ ወቅት ላይ ነው ያለው ሲሉ አሳስበዋል። እንዲሁም ደግሞ ኬንያ በሶማሊያ ጸጥታ ማስከበር ላይ ትኩረት ሰጥታ ስትሰራ መቆየታን ከሶማሊያ አጋሮቿ ጋር አብራ መቆየታንም እሱንም ተናግረዋል። ከዚህ በዘለቀ ግን እንደሚታወቀው በእሳቸው ይህንን ባይሉም የ2024 ታህሳስ ላይ ሲጠናቀቅ የኢትዮጵያ የሰላም አስከባሪ ቀጠናውን ለቆ ይወጣል። እሳቸውም ደግሞ ይህንን ባመላከተ መልኩ ከታህሳስ በኋላ የዓለም መንግስታት ትኩረት ሰጥተው በሶማሊያ ጸጥታ እንዲከበር ማድረግ አለባቸው ብለዋል። እሳቸው እንዳሉት እንደውም የተለያዩ የስልጣን ፉክክሮችና ሽሚያዎች በቀጠናው ላይ ሰዎች ጡንቻቸውን ለማሳየት ሀገራት ጡንቻቸውን ለማሳየት አላግባብ የሆነ ፉክክር እንዲኖራቸው አድርጓል ሲሉ እሱንም ላይ ያላቸውን ስጋት ተናግሯል። አንድ ዊሊያም ሩቶ እንግዲህ አንድ ያደነቁት ነገር ሶማሊያ በተባበሩት መንግስታት የጸጥታው ምክር ቤት ጊዜያዊ መቀመጫ ማግኘቷን አፍሪካን ወክላ ጊዜያዊ መቀመጫ ማግኘቷን እሱንም አድንቀዋል። ያው የአፍሪካ ሀገር መሪዎች በጸጥታው ምክር ቤት ውስጥ እስካሁን መቀመጫ ወይም ውክልና የላቸውም እንደሚታወቀው፣ እሱንም ማስታወስ ያስፈልጋል። እንግዲህ ወደ ሱዳን ደግሞ እንሻገር። ሱዳን የሱዳን ወክለው ንግግር ያደረጉት አብዱልፈታ አልቡርሃን ናቸው። እሳቸው ደግሞ ያሉት አማጺ ሲሉ የጠሩት የፈጥኖ ደራሹ ቡድን መሪ ወይም በጀነራል ሐምዶክ የሚመራው ቡድን በሀገራቸው ላይ ከፍተኛ ስጋት መደንቀሩ ነው። እንዲሁም ደግሞ ቀጠናዊና የሀገር ውስጥ ደጋፊዎች ስላሉት የሱዳን ህዝቦች አስጊ ለሆነ ሰቆቃ ተደቅኖባቸዋል ሲሉ ተናግረዋል። ስመኝሽ
አመሰግናለሁ ኤደን። እንዲሁ ከማጠቃለላችን በፊት ግን ሌላው ጠንከር ያለ ንግግር ዛሬ ያደረጉት የፍልስጤም መሪ የግዛቷ መሪ በሐምቦች አባስ ናቸውና እሳቸውስ ምን መልእክት አስተላለፉ? ምናልባት ሌሎች ከዚህ ጋር አያይዘሽ የተነሱ ዓለም አቀፍ ጉዳዮች ሲኖሩ እንደሆነ በዛው አያይዘሽ ንገሪን።
አመሰግናለሁ። እንግዲህ አንቺ እንደተናገርሽው እሳቸው ዛሬ ጠንከር ያለ ንግግር ነው ያደረጉት። በእርግጥም የሚጠበቅ ነው። የእስራኤል ሐማስ ግጭት በጣም እየተንሰራፋ ስደተኞች ወይም ደግሞ ፍልሰተኞች ወደ ግብጽ እየተሻገሩ ናቸው። እንዲሁም ደግሞ ሊባኖስና ወደ ሌሎች ሀገራትም ግጭቱ በጣም እየተንሰራፋ ነው ያለው እና የእሳቸው ንግግር በጉጉት ሲጠበቁ የነበሩ ዓለም አቀፍ ከፍተኛ የሆነ ዓለም አቀፍ ተጽዕኖ የሚያስከትሉ ሀገራት በመሆናቸው ወይም ግጭቱ ያን ያክል አቅም ያለው በመሆኑ ትኩረት የተሰጠው ነበረ። እሳቸው በአጽንኦት ስርት የተናገሩት እንግዲህ ምንድን ነው የመንግስታቱ ድርጅት ይህንን ግጭት እንዲያስቆም ተማጽነዋል። እንዲሁም ደግሞ በሐምሌ ወር 2024 በጎርጎሮሳውያኑ የዘመን አቆጣጠር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ የዩናይትድ ስቴትስ ኮንግረስ ፊት ለፊት ቀርበው የተናገሩትን ንግግርም ተችቷል። ውሸት ነው፣ አጠቃላይ ውሸት ነው፣ ሲቪሎች ነው አልነካንም ሲሉ ነበሩ። ግን ከ50,000 በላይ ህጻናት ሞተዋል እና እባካችሁ ህጻናት መሞታቸውን አስቁሙ፣ ሴቶች መሞታቸውን አስቁሙ፣ እየተካሄደ ያለው የዘር ማጥፋት ነው ሲሉ ወንጅለዋል። ከዚህም ደግሞ በተሻገረ ጦርነቱ በጋዛ ብቻ ያለ ሳይሆን እስራኤል ፍልስጤምን ለመቆጣጠርና መልሶ አጠቃላይ ለመውሰድ የማጠቃለል ሀሳብና ፍላጎት ስላላት ነው፣ በዌስት ባንክም ነጻነት ያለው ሁኔታ ውስጥ አይደለንም ያለ ነው ሲሉ የመንግስታቱ ድርጅትን ደጋግመው አስቁሙት አስቁሙት በሚል ነው ያሳሰቡት ማለት ነው።
አመሰግናለሁ ሄደን። እንግዲህ በዛሬው ዕለት በሶስተኛው ቀን የመንግስታቱ ድርጅት ጉባኤ የተደረጉ ነጥቦችን በወፍ በረር አስቃኝተሽናል። ነገም ጉባኤው ይቀጥላል። በነገው ዕለት እንዲሁ ተመልሰሽ ያሉትን ሁኔታዎች እንደምታጋሪን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ ሄደን።
አመሰግናለሁ ስመኝሽ። አድማጭ ተመልካቾች ጤና ይስጥልኝ።
አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ዝግጅታችን እንደቀጠለ ነው። አሁን ደግሞ ወደ ኢትዮጵያ እንመለሳለን። የ2017 ዓ ም የመስቀል ደመራ በዓል በተለያዩ ስነስርዓቶች ተከብሯል። በአዲስ አበባ በደማቅ ሁኔታ የተካሄደውን የበዓሉን አከባበር የተከታተለው ኬኔዲ አባተ ተከታዩን ዘገባ ልኮልናል።
የ2017 ዓመተ ምህረት የመስቀል ደመራ በዓል በአዲስ አበባ መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶችና ምዕመናን፣ ፕሬዝዳንት ሳህለወርቅ ዘውዴ፣ ከተለያዩ ሀገራት የመጡ ጎብኚዎችና ልዩ ልዩ በርካታ ታዳሚዎች በተገኙበት በድምቀት ተከብሯል። በክብረ በዓሉ ላይ የሰንበት ትምህርት ቤት ተማሪዎችና መዘምራን በመንፈሳዊ ትርኢቶች የታጀቡ መዝሙሮችን ያቀረቡ ሲሆን ጸሎትና ሌሎች ሃይማኖታዊ ስነ ስርዓቶችም ተከናውነዋል። ስለ ክብረ በዓሉ አስተያየታቸውን የሰጡን ምእመናን የመስቀል ደመራ በዓል የፍቅር ማሳያ ነው ይላሉ። ቀሲስ ሰለሞን የኋላሸት ከአስተያየት ሰጪዎች አንዱ ናቸው።
አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ሲል በቀራንዮ አደባባይ ላይ ደሙን ያፈሰሰበት ስጋውን የቆረሰበት ቦታ ላይ ያለ ምልክት ነው። ከዛ በፊት መስቀል የነበረው የበደለኞች መቀጣጫ የነበረ፣ ኃጢአተኞች በደለኞች የሚቀጡበት የነበረ፣ ነገር ግን እኛ በደለኞች የነበርን ኃጢአተኞች የነበርን የሰው ልጅ እግዚአብሔር አምላካችን ራሱን ወደዚች ምድር ላይ በማውረድ በፍቅር ምንም ነገር ሳይገብረው ኃጢያት ሳይኖርበት በደል ሳይኖርበት ለኛ በደለኞች ለኛ ኃጢያተኞች ሲል መስዋዕትነቱን የከፈለበት የምልክታችን አርማ ነው መስቀል።
የአዲስ አበባው የመስቀል ደመራ በዓል ስነ ስርዓት በተራዘመ ዝናብ ታጅቦ ነው ተካሄደው። ስነ ስርዓቱ ከተጀመረ በኋላ ብዙም ሳይቆይ መጣል የጀመረው ዝናብ ደመራው ሊበራ ጥቂት ሲቀረው ነበር ያባራው። በዝናሙ ውስጥ መንፈሳዊ መዝሙር ሲያቀርቡ ከነበሩ የደብረ ብስራት ቅዱስ ገብርኤል አንቀጸ ብፁዓን ሰንበት ትምህርት ቤት አባላት መካከለ የሆነችው ሊዲያ መብራቱ አስተያየቷን ሰጥታናለች።
ያለው ድባብ በጣም ደስ ይላል። ያው እንዳልኩ እኛ ነን የዘንድሮ ተረኛ የመስቀል አጥራቢዎች። ረጅም ለ3-4 ወራት ነው የተጋጨንበት። ስለዚህ ሙሉ ማቅረብ ነበረብን። ሲቀጥል ደግሞ ብፁዓን አባቶቻችን በተገኙበት ስለሆነ እጅግ በጣም ደስ ብሎናል። ያው ትንሽ የረበሸን ዝናቡ ነው ጀምሮ ነው እኛ ሊጨረስ ሲሆንም ግን በጣም ደስ ይላል። በጣም ያው ዝናቡን የበረከት እንደሆነ እግዚአብሔር እጅን የገለጸበት እግዚአብሔር ያከበረበት እኛ ስለሆነ በጣም ደስ እያለ ዝናቡ እንደ ጸበል ቆጠ ነው እግዚአብሔር እየዳሰሰ እኛም እያመሰገንን ያው ጨረስ
ሀብተ ማርያም አዱኛም ከመዘምራኑ መካከል ናቸው።
በዓሉ የበረከት ነበረ። እንግዲህ ከዛሬ በፊት ያው ብዙ ጊዜ ያው በፀሐይ ነበር የሚሆነውና ዛሬ ደግሞ ለየት ብሏል። እንግዲህ ደግሞ እኛ ያው እግዚአብሔር በረከቱን አወረደልን ብለን ነው የምናስበውና እኛ ያው ደስ ብሎናል በዛሬው በዓል ማለት ነው።
አቶ ሳምሶን አዲሱ የተባሉ የክብረ በዓሉ ታዳሚ ደግሞ ተከታዩም ብለዋል።
እንግዲህ መስቀል በዓል እኔ ያው የሚታከብር ብዙ አመቴ ነው። ዛሬ ትንሽ ዝናብ ነው። ዝናቡ ደግሞ እንደ ጸበል ነው። በእምነታችንም አስተሳሰብ እንደ ጸበል ነው የሚታየውና ድባቡን የበለጠ ያሳምረዋልና ጥሩ ነው። ከዚህ በፊት ያለው ማከባበር እስካሁንም ያለው አከባበር እንግዲህ በጣም ደስ የሚል ነው። ከአመት አመት በጣም እየጨመረ ነው የመጣውና ጥሩ ነው።
መስቀል የፍቅር ትልቁ ማሳያ መሆኑን የሚገልጹት አስተያየት ሰጪዎቹ የዛሬዋ ኢትዮጵያ ከዚህ መማር አለባት ይላሉ።
በተለያየ ምክንያት የሚያዩ ነገሮቻችን ብዙ ቢሆንም እንደመልካችን ሐሳባችን እንደመልካችን አመለካከታችን የተለያየ ቢሆን በእግዚአብሔርና በመስቀል ግን ሁላችንም አንድ ነን። በእግዚአብሔር የእጆቹ ሥራ የተፈጠርን ስለሆነን አንድ ሆኖ መኖር ለኢትዮጵያውያን ከምንም በላይ የሚያስተምረን የመስቀሉ በዓል ነው። ለዚህ ሁሉም እግዚአብሔር ወልድ ኢየሱስ ክርስቶስ በመስቀል ላይ ተራርቀው የነበሩት አህዛብን እና ክርስቲያንን አንድ ያደረገበት ምልክት መስቀል ስለሆነ እኛም በአንድ በእግዚአብሔር እጅ ሥራ የተፈጠርን ሁላችን በፍቅር መኖር ከመስቀሉ ውጪ ሌላ ምልክት ሊኖረን አይችልም።
መስቀል ደግሞ የሰላም የፍቅር ምልክት ነውና ጌታችን ፍቅሩን የገለጸበት ለኛ የገለጸበት ምልክት ነው። እያንዳንዱ ክርስቲያን ይህንን ሊያስብ ሊገነዘብ ይገባል። ስለዚህ መስቀልን ስናስብ ሰላምን ፍቅርን እናስባለን። ስለዚህ ሰላምን ፍቅርን የምንማርበት በዓል ነው። ያለብንን መገፋፋቶች ያለብንን ጸቦች ወደ ጎን ትተን ይህንን አመት ከክርስቶስ ኢየሱስ ጋር አዲስ የምንሆንበት የምንባረክበት ሰላማዊ ሰዎች የምንሆን ወንድሞቻችን እህቶቻችን የምንረዳው ታናናሾቻችንን የምንረዳ የምናግዝ የምንሆንበት የሰላም አመት እንዲሆን
እንግዲህ መስቀል ከኢየሱስ ክርስቶስ እኛ መማር አለብን። ለኛ ብሎ ነው ህይወቱን የሰዋው፣ ለኛ ብሎ ነው ሁሉ መከራ የበላውና መስቀል ፍቅር ነው፣ ጠቅላላ ፍቅር ነውና ለኢትዮጵያን ምንድነው ምለው ነው እንደው ከኢየሱስ ክርስቶስ መማር አለብን። መስቀል ፍቅር ነው። ኢየሱስ ክርስቶስ ለህዝብ ሲል ነው የሞተው። ምንም ነገር አላጣም። ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ እዚህ ምድር ላይ መጥቶ ይሄንን ሁሉ መከራ የበላው ለፍቅር ሲል ነውና እንደው የኢትዮጵያ ህዝብ ለምን ተፈቃቅረን ወደ ድሮ ፍቅራችን ተመልሰን ተፈቃቅረን ለምን አንኖርምና ከመስቀል ተምረን ተፈቃቅረን ነው ነው የአምላካችን ኢየሱስ እንድንከተል ነው የምለው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም በዝግጅቱ ላይ ባደረጉት ንግግር የመስቀሉ ቃል ተምሳሌቶች እንደሆኑ በመጥቀስ የሰላም፣ የሰብአዊ መብት፣ የነጻነትና የእኩልነት መልእክት አስተላልፈዋል። ይህም ኢትዮጵያን ጨምሮ የዓለም ሕዝብ ሊተገብረው የሚገባው እንደሆነ ተናግረዋል። በመጨረሻም ለበዓሉ የተዘጋጀው የደመራ ችቦ በብፁዕ ፓትርያርኩ መሪነት ተለኩሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እጅግ አድርገን እናመሰግናለን። እኛም በድጋሚ እንኳን ለመስቀል ዋዜማ የደመራ በዓል በሰላም አደረሳችሁ እንላለን። ወደ ተከታዩ ዘገባ ነው የምናልፈው። ፕሬዚዳንት ጆ ባይደን በአስተዳደራቸው ዘመን መጨረሻ ፊታቸውን ወደ አፍሪካ አዙረዋል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በዓለም መሪዎች ፊት ሲናገሩ የሱዳን ግጭት ትኩረት እንደሚሻ፣ ወደ አንጎላ እንደሚጓዙ፣ እንዲሁም በጸጥታው ምክር ቤት ለአፍሪካ ሀገራት ሁለት መቀመጫ መሰጠቱን እንደሚደግፉ አስታውቀዋል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓውል ከኒውዮርክ ያደረሰችንን ዘገባ እንግድ ወልድ ያቀርበዋል።
ፕሬዚደንት ጆ ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የአፍሪካ ሀገሩን በተመለከተ ጠንከር ያሉ ጉዳዮችን አንስተዋል። የአፓርታይድ ስርዓት አስከፊነትን ለዓለም መሪዎች አስታውሰዋል። በሱዳን የሚካሄደው ጦርነት እንዲቆም እንዲሁም በኮንጎ ዲሞክራቲክ ሪፐብሊክ የሚታየው የኤምፓክስ ወረርሽኝ በአፋጣኝ መከላከል እንደሚያስፈልግ ተናግረዋል። ቀጣዩና ተመድንና አፍሪካን በተመለከተ የተናገሩት ግን ክብደት የተሰጠው ነው።
ተመድ አዳዲስ አስተሳሰቦችና ድምጾችን ማካተቱ አስፈላጊ ነው። ለዛም ነው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ቁጥር መጨመሩና ታድሶ ማድረጉን የምንደግፈው።
የአፍሪካ ሀገራት በተመድ የጸጥታው ምክር ቤት መቀመጫ እንዲኖራቸው ለዓመታት ሲጠይቁ ሰንብተዋል። ተቺዎች እንደሚሉት ግን በጸጥታው ምክር ቤት አባልነት ውስጥ ትልቁ ጉዳይ የሆነውን ድምፅን በድምፅ የመሻር መብት አፍሪካ እንድታገኝ ዋሽንግተን አትሻም። በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ጉዳዮች ፕሮግራም ባልደረባ የሆኑት ካሜሮን ሄድሰን የአፍሪካ ሀገራት በባይደን አቋም ግራ ተጋብተዋል ይላሉ።
ይህ እንደሚመስለኝ ያላለቀ ፕሮጀክታቸው ነው። ምናልባትም ከእውነታው ይልቅ ወሬው የበዛ ይመስለኛል። አፍሪካውያን በጸጥታው ምክር ቤት መቀመጫ ሲያገኙ ወይም የሚያገኙ ከሆነ ድምፅን በድምፅ የመሻር ስልጣን ሊኖራቸው አይገባም ማለታቸው አፍሪካውያኑን ግራ አጋብቷቸዋል።
የአሜሪካ ኢንተርፕራይዝ ኢንስቲትዩት የተሰኘው የምርምር ተቋም ባልደረባ የሆኑት ጃን ፎርቴር በበኩላቸው ደግሞ ባይደን የሱዳን ጦርነት እንዲያከትም ጥሪ ማድረጋቸውን መልካም መሆኑን አንስተው ንግግራቸው ተግባራዊ ምላሽ እንዲኖር ያስችል እንደው ጥርጣሬ አላቸው።
ይህ ከባድ ከሆኑ ግጭቶች አንዱ ነው። ነገር ግን የዓለምን ትኩረት አላገኘም። እንደሚመስለኝ ከሆነ ያንን ያነሱት ዓለም ትኩረት እንዲያደርግበት ብለው ነው። ነገር ግን ይህ ጦርነት እንዴት መቆም እንዳለበት አይታወቅም።
ባይደን ወደ አንጎላ እንደሚያቀኑ መናገራቸው አህጉሪቱን እንደሚጎበኙ የገቡትን ቃል መጠበቃቸውን ያሳይላቸዋል። ነገር ግን ዘግይቶ የመጣው ጉብኝት ምን ተጨባጭ ውጤት እንደሚኖረው ካሜሮን ሄድሰን ጥርጣሬ አላቸው።
በአስተዳደራቸው ዘመን መጨረሻ ላይ መነሳቱና አፍሪካን በተመለከተ ብዙም ያደረጉት ነገር ሳይኖር ለሙገሳ መነሳታቸው ጉብኝቱ ከልብ እንዳልሆነ የሚያመላክት ይመስለኛል።
ባይደን የሥልጣን ዘመናቸው ሊያከትም 4 ወራት ይቀረዋል። በቀራቸው ጊዜ የሚናገሩት ነገር ከመልካም ቃላት በላይ መሆኑን በዓለም ፈጣን እድገት እያስመዘገበ ያለውን አህጉር ለማሳመን ይጠቀሙበት ይሆን? አኒታ ፓውል ለላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
በተከታይ ደግሞ የምናልፈው ወደ ሱዳን ይሆናል። በሱዳን በህዝብ ብዛት ሁለተኛዋ ከተማ የሆነችው ኦምዱርማን በአንድ ወቅት የደራ የገበያ ስፍራ ሆና እንዳልነበር አሁን ለአንድ ዓመት ተኩል ያክል በዘለቀው ጦርነት ወድማለች። ቪኦኤ ብዙም ወደማትመከረው የከተማይቱ መግባት የቻለ ሲሆን የቀድሞ ክብሯን የሚያስታውሱ ነዋሪዎች አግኝቶ አነጋግሯል። ከአባይ ወንዝ ማዶ ተሻግራ ከምትገኘው ዋና ከተማይቱ ካርቱም ጦርነቱ በተፋፋመበት ወቅት ሄነሪ ዊልከንስ ኦምዱርማን ተገኝቶ ተከታዩን ዘግቧል። ደረጀ ደስታ ያቀርበዋል።
እንደ አውሮፓ አቆጣጠር መጋቢት 2023 እንደታየው በካርቱም ከተማ አካባቢ የሱቆች መናኸሪያ የሆነችው ኦምዱርማን የደራ የገበያ ማዕከል ሆና ነበር። በሰዎችና በሕይወት የተሞላችም ነበረች። እንደ አውሮፓ አቆጣጠር በ2024 መስከረም ላይ ግን መልኳ ተቀይሯል። በሱዳን ወደ 18 ወራት ያስቆጠረው አውዳሚ ጦርነት ጎድቷታል። የቀድሞ የኦምዱርማን ነዋሪ ፋሬስ ሙስጠፋ ከተማዋን ለቆ የሸሸው ጦርነቱ ሲጀመር ነበር። አሁን ለመጀመሪያ ጊዜ ወደ ገበያው ስፍራ እየተመለሰ ነው።
በፊት በዚህ ስፍራ መገኘት ቀላል አልነበረም፣ ምክንያቱም ብዙ መጨናነቅ ነበር። ሁሉም ሱቆች ክፍት ነበሩ። ሁሉም ሱቆች በዕቃ ተሞልተዋል። እናቶቻችንና እህቶቻችን በሙሉ እዚህ ነበሩ። ማለቴ የሱዳን ማኅበረሰብ የሚሰባሰበው እዚህ ነበር። እንደ እውነቱ ከሆነ ጦርነቱ እኛ ሱዳናውያንን ለውጦናል። ይህ የእግዚአብሔር ፈተና ነው።
እንደ አውሮፓ አቆጣጠር ሚያዝያ 2023 ጦርነቱ ከተጀመረበት ጊዜ አንስቶ የሱዳን መንግስት ብዙ ዓለም አቀፍ ጋዜጠኞችን ወዲህ እንዳይገቡ ከልክሏል። በመስከረም 2024 ግን ቪኦኤ በሱዳን መንግስት ቁጥጥር ስር ወደምትገኘውና ብዙ ጊዜ ክፍት ወዳለችው ኦምዱርማን ለመግባት ችሏል። ከአራት ኪሎ ሜትሮች ባነሰ ርቀት ውስጥ ካርቱም ውስጥ ባላንጣ በሆነው በፈጥኖ ደራሹ ጦር ቁጥጥር ስር ወደሚገኘው የከተማው አቅጣጫ ከወዲህ በኩል የሚተኮሱ ከባድ መሳሪያዎችና የጥይት ድምጾች ይሰማሉ። የዚህ ጌጣጌጥ መደብር ባለቤት ለደህንነቱ በመፍራት ስሙን ከመግለጽ ተቆጥቧል። ጦርነቱ በተነሳበት ጊዜ ባለሱቆች ለትልቅ በዓል የተዘጋጁ እንደነበር ይናገራል።
يعني مما بدا فيه كده الضرب والهنا
ሁሉም ሱቆች ጉዳት ደርሶባቸዋል። ተኩስና ተረምሽ ተጀመረው። የኢድ በዓል ሊከበር ሁለት ቀናት ሲቀሩት ነበር። በወቅቱ ሰዎች መደበኛ ስራቸውን እየሰሩ የኢድ ምርቶቻቸውንም ለመሸጥ ተዘጋጅተው ነበር።
ተንታኞች የሱዳን ጦርነት ከአንድ አመት ተኩል በኋላ አጣብቂኝ ውስጥ መግባቱን ይናገራሉ። የሰላም ድርድሩ በተደጋጋሚ ከሽፏል። የመብት ተሟጋቾችና የአሜሪካ መንግስት ሁለቱንም ወገኖች በጦር ወንጀል ይከሳሉ። ከአባይ ወንዝ ማዶ በፈጥኖ ደራሹ ቁጥጥር ስር የሚገኝ አካባቢ አለ። ለብዙ ጋዜጠኞች ክፍት አይደለም። ከአካባቢው በነፍስ ያመለጡት ጥፋቱ የከፋ ነው ይላሉ። የተባበሩት መንግስታት ድርጅት አካባቢው ምናልባት በከፋ ረሃብ የተሰቃየ ነው፣ ረሃቡም በሰባት አመታት ውስጥ በዓለም ትልቁ ነው ይላል። ይሁን እንጂ ግን በተደራሽነት እጥረት ምክንያት ዑነታውን ማረጋገጥ አልተቻለም። ሙስጠፋ እኔ የምፈልገው ጦርነቱ እንዲያበቃና የሱዳን ህዝብ ወደ መደበኛው ህይወቱ እንዲመለስ ብቻ ነው ይላል።
ወربنا يعوضوا والناس ما تقنع ان شاء الله حنرجع يوم من الايام
እግዚአብሔር ይካሳቸው። ሰዎችንም ተስፋ መቁረጥ አይኖርባቸው። እግዚአብሔር ሲፈቅድ እንደ እግዚአብሔር ፈቃድ አንድ ቀን ተመልሰን አገራችንን መልሰን እንገነባታለን፣ ሱዳንን እንገነባታለን።
ቪኦኤ ያነጋግራቸው በርካታ ሰላማዊ ሰዎችም ይህንን ተስፋ ይጋራሉ።
በአፍሪካ የዩናይትድ ስቴትስ እዝ ወይም አፍሪኮም በጦር ሰራዊቶች ውስጥ የሚታዩ ጾታ ተኮር ጥቃቶችን ለማስወገድ በደቡብ አፍሪካ ከሚገኙ ሀገራት ጋር በትብብር በመስራት ላይ ይገኛል። በዚህ ሳምንትም የአፍሪኮም የቀጠና ኃላፊዎች ወደ ዛምቢያ አውደ ጥናት በማካሄድ ላይ ናቸው። በዚህ ዙሪያ ዘጋቢያችን ያደረሰንን ደረጀ እንግድ ወልድ ያቀርበዋል።
አፍሪካም እንዲሁም በአውሮፓና አፍሪካ የአሜሪካ አየር ኃይሎች ከዛምቢያ መከላከያ ኃይል ጋር በመተባበር በቀጠናው ሰራዊቶች ውስጥ ጾታን መሰረት ያደረጉ ጥቃቶችን ለማስወገድ ስልቶችን በመንደፍ ላይ ናቸው። ባትስዋና እና ዛምቢያ ጾታዊ ጥቃትን በመዋጋት ረገድ ቀጠናዊ ትብብሩን ለማጠናከር ተሳትፎ በማድረግ ላይ ናቸው። ሌተና ኮሎኔል ሊንዳ ጆንስ በአውሮፓና አፍሪካ የአሜሪካ አየር ኃይሎች የጤና ጉዳይ ኃላፊ ናቸው።
It is the responsibility of leaders at all levels to set the tone.
ሁኔታዎች መስመር እንዲይዙ ሁሉም ሰው ዋጋ እንዳለውና አላስፈላጊ ድርጊቶች ተቀባይነት እንደሌላቸው ማድረግ የኛ የመሪዎች ኃላፊነት ነው። ይህ ፖሊሲዎችን ተግባራዊ ማድረግንና አንዳንድ ድርጊቶችን ሪፖርት ለሚያደርጉት ሰዎች ድጋፍ መስጠትን ይጨምራል።
በንዳርፓን አቆጣጠር 2021 በጦር ሰራዊት ውስጥ ጾታዊ ጥቃት በከፍተኛ መጠን በመጨመር 8.4 በመቶ የሚሆኑ ሴቶች ጥቃት እንደደረሰባቸው የአሜሪካው የመከላከያ ሚኒስቴር አስታውቋል። የአሜሪካ አየር ኃይል አባሏ ሳማራ ብራውን ጉዳዩ ችላ ከተባለ ወታደራዊ ግዳጆችን በመፈጸም ላይ ተጽዕኖ ያሳድራል።
ጾታን መሰረት ያደረገ ጥቃት የአንድን ተቋም ሴቶች የሚሸረሽር ነው። አንድነትን ሸርሽሮ ለተልኮ ዝግጁ መሆንን ይጎዳል። ጠንካራ አቋም መውሰድ አለብን። የፖሊሲ ጉዳይ ብቻ ሳይሆን የክብራችንና የመርሃችን ጉዳይ ነው።
ከአሜሪካ አየር ኃይል ጥሮታ ያወጡትና አውደ ጥናቱን በአማካሪነት የሚያስተባብሩት ኬት ካስቲል ከዛምቢያ ጋር ስለሚደረገው ትብብር አስፈላጊነት ይህን ይላሉ።
No military can tackle this issue alone.
የትኛውም ሰራዊት ይህን ብቻውን መጋፈጥና ማስወገድ አይችልም። የእውቀትና ልምድ ልውውጥ ያስፈልጋል። ጾታን መሰረት ያደረጉ ጥቃቶችን ለማስወገድ ውጤታማ ስልቶችን መንደፍ ይጠይቃል።
በዛምቢያ መከላከያ ኃይል ሻለቃ የሆኑት የአውደ ጥናቱ ተሳታፊ ስቲፈን ሙሌያ ደግሞ ሰራዊቱ ጾታን መሰረት ካደረጉ ትንኮሳዎች ነጻ መሆን አለበት ባይ ናቸው።
ሰዎች ከትንኮሳና ሁከት ነጻ በሆነ ሁኔታ ውስጥ ስራቸውን ሲሰሩ ተልኳቸው ላይ ሙሉ በሙሉ ያተኩራሉ። ሰዎች ካለፍራትና መሸማቀቅ የሚሰሩበትን አካባቢ መፍጠር አለብን።
ጾታን መሰረት ላደረጉ ጥቃቶች መፍትሄ የሚሻ ቀጠናዊ ቢሮ ለመክፈት በማቀድ ላይ መሆናቸውን የዛምቢያ ባለሥልጣናት አስታውቀዋል። ሻለቃ ግሎሪ ሙሶንዳ ከአሜሪካ አጋሮች ጋር የሚደረገው ትብብር ውጤታማ መፍትሄ ማስገኘት አለበት ብለዋል።
መከፋበር የሰፈነበት ከባቢ መፍጠር የሁላችንም ኃላፊነት ነው። ችግሩ መኖሩን ማመን ብቻ በቂ አይደለም፣ በመፍትሄው ላይም መስራት አለብን።
ይህ በእንዲህ እንዳለ አሜሪካ የሚገኘው የጦር ኮሌጅ ባለሥልጣናት በሴቶች ሰላምና ጸጥታ ጉዳይ ለመወያየት በሉሳካ ይገኛል። ቆንዲሴ ዱቤ ከጋቦሮኔ ደላከው ዘገባ። እንግዲህ ወልድነኝ ዋሽንግተን ዲሲ።
ዝግጅታችን አሁንም እንደቀጠለ ነው። ቀደም ሲል በነበረው ዘገባችን ላይ እንደተከታተላችሁት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ትላንት ምሽት ባወጣው የሩብ ዓመት የሰብአዊ መብት ሁኔታ ሪፖርት በአምስት ክልሎች ውስጥ በርካታ ሲቪሎች መገደላቸውን፣ ብዙዎች ለአካል ጉዳት መዳረጋቸውንና ከፍተኛ የንብረት ውድመት መድረሱን አመልክቷል። በግጭቱ ተሳታፊ የሆኑ አካላትም ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ ጠይቋል። ይህን ሪፖርት አስመልክቶ ደረጀ ደስታ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለመስቀልን አነጋግሯል። አቶ ያሬድ ሪፖርቱን በተመለከተ በሰጡት አስተያየት ይጀምራል።
አመሰግናለሁ። ያው ሪፖርቱን አይቼዋለሁ በደንብ ጊዜ ወስጄ። አንደኛ ይሄ ሪፖርት የሩብ ዓመት ከሰኔ እስከ መስከረም ብቻ ያለውን የሚይዝ ነው። አንድ የራሱ ተግዳሮቶች ያሉበት በጊዜ የተገደበ ጊዜ ሪፖርት ነው። ሁለተኛ ደግሞ መግቢያው ላይ በግልጽ እንደተቀመጠው አካባቢዎቹ አሁንም የግጭት ቀጠናዎች በመሆናቸው የተነሳ ኮሚሽኑ በሙሉ አቅሙ ተንቀሶ አካባቢው ላይ ያሉትን ችግሮች፣ የደረሰውን የሰብአዊ ቀውስ፣ የተፈጸሙትን የሰብአዊ መብት ጥሰቶች ሙሉ በሙሉ ማጣራት እንዳልቻለ አስቀምጧል በመግቢያው ላይ። ስለዚህ ይሄ ሪፖርት በጣም አሳሳቢ የሆኑ ብዙ ችግሮችን ይዟል። ግን በዛው ልክ ደግሞ ተፈጽመዋል ወይም ደርሰዋል ተብለው ከሚገመቱት ጠቅላላ የሰብአዊ መብት ጥሰቶች ውስጥ በጣም አነስተኛ የሚባለውን ያህል ነው ሪፖርት እንዳደረገ ከመነሻው የሚገልጸው እና ግን በነዚሁ እንኳን በዚሁ በውስን በሆነ አቅሙም በጊዜ በተገደበው ሪፖርታቸውም ላይ የሩብ ዓመት ሪፖርቱ እነዚህ አምስት ክልሎች ውስጥ ንጹሐን ዜጎች የጥቃት ኢላማ መሆናቸው፣ ግጭቶች ተባብሰው መቀጠላቸው፣ በግጭቶች ምክንያት የታጠቁ ኃይሎች የመንግስት ታጣቂ ኃይሎችን ጨምሮ ሌሎቹም ኃይሎች በየቆዩባቸው አካባቢዎች ሁሉ ንጹሐን ዜጎች ላይ የከፋ የሰብአዊ መብት ጥሰት እያደረሱ እንደሆነና በሪፖርቱ ውስጥ በግልጽ እንደተቀመጠው ከህግ ውጪ በርካታ የግድያዎች ተፈጽመዋል። በግጭት ውስጥ ምንም ተሳትፎ የሌላቸው ንጹሐን ዜጎች ለጥቃት ኢላማ ተደርገው የተገደሉ አሉ። የዘፈቀደና የተራዘመ የጅምላ እስር እየተደረገ መሆኑን ሪፖርቱ በደንብ ያሳያል። ሊያውም ሙሉ መረጃ ገና አልተሟላም። በዛው ልክ ደግሞ ከታሰሩም ሰው በኋላ ለረጅም ጊዜ ለተራዘመ እስርም የተዳረጉ ሰዎች የተፋጠነ ፍትህ እንዲያጡ ምክንያት ሆኗል። በዛው ልክ ደግሞ አስገንድዶ መሰወር የተለመደ የዕለት ተዕለት ድርጊት መሆኑን እና እገታን ጨምሮ ከቦታ ቦታዎች መዘዋወር፣ ዋና አውራ መንገዶች በየጊዜው በመዘጋታቸው ዜጎች ለብዙ የከፋ ህገወጥ ስራና ጥቃት የተዳረጉ መሆኑን እና የሀገር ውስጥ ተፈናቃዮች ቁጥርም በዛው ልክ ማሻቀቡን በግጭቶች ምክንያት ሪፖርቱ በደንብ በዝርዝር ሄዶበታል።
በግጭቱ ተሳታፊ የሆኑ በተለይም በአማራና ኦሮሚያ ያሉ ሌሎችም ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ነው ኮሚሽኑ በድጋሚ ጠይቋል። መንግስትና የግጭት ተሳታፊዎች ሰላማዊ መፍትሄ በማፈላለግ ረገድ ያላቸው ፍላጎት፣ ልምድና ተነሳሽነት ምን ይመስላል ይላሉ?
እሱ ነው ነገሮችንም በዛ በኩል በቂ ልምድና በተለይ ደግሞ የፖለቲካ ፍላጎት ቁርጠኝነት አለመታየቱ በሁሉም አካላት መንግስትም በየጊዜው በተለያዩ አጋጣሚዎች የሰላም ድርድር የማረክ ፍላጎት እንዳለው ያሳያል። ነገር ግን ያንን ፍላጎቱን የሚያሳዩ ቁርጠኝነቶች ብዙም አይታዩም። በዛው ልክ የወታደራዊ ጥቃቶች በየቦታው ተበራክተው ነው የቀጠሉት። በአንድ አመት ጊዜ ውስጥ እንኳን እነዚህ ግጭቶቹ በተጀመሩበት ጊዜ ውስጥ እንኳን የተፈጸሙ የድሮን ጥቃቶች በቅርብ ጊዜ ሪፖርቶች እንደሚያሳዩት በመቶዎች የሚቆጠሩ የድሮን ጥቃቶች በመንግስት በኩል ተፈጽመዋል። በነዛ የድሮን ጥቃቶች ደግሞ አብዛኛዎቹ ተጠቂ የሆኑት ህጻናትን ጨምሮ ንጹሐን ዜጎች ናቸው። ስለዚህ እንዲህ ያሉ የኃይል እርምጃዎች እየተጠናከሩ ባለበት የሰላም የሚደረጉ የሰላም ጥሪዎች ከልብ የመነጩ ናቸው ወይ? የፖለቲካ ቁርጠኝነቱ አለ ወይ? ወይስ እንደዚሁ ለፕሮፓጋንዳ ፍጆታ ብቻ የተደረጉ ናቸው የሚለውን ነገር ያስነሳል። በዛው ልክ ደግሞ ከመንግስት ጋር እየተፋለሙ ያሉ አካላትም መንግስት ላይ እምነት ያጡ መሆናቸውን በመግለጽ ለሚቀርቡላቸው የሰላም ጥሪዎች ብዙዎቹ የሚሰጧቸው ምላሾች ያለማመን እና መንግስትን በኃይል ሙሉ በሙሉ የማስወገድ ህልምና ግብ ይዘው እንደሚንቀሳቀሱ ደጋግመው በየመግለጫዎቻቸው ላይ ሲጠቅሱ ይስተዋላል። እና ከመንግስት ታንዛኒያ ላይ ከኦነግ ሽኔ ጋር የጀመረው ድርድር ተጨናቅፎ መቅረቱ በሁለቱም አካላት በኩል ያለውን የቁርጠኝነት ችግር ያሳያል። ከፋኖም ጋር እንደዚሁ ድርድር አልተካሄደም። ነገር ግን የሚቀርቡ የሰላም ጥሪዎች የነበራቸው ግብረ ምላሾች እንደዚሁ ሁሉም አካላቶች ለሰላማዊ ድርድር ቁጭ ብለው ያሏቸውን የፖለቲካ ክፍተቶች በውይይት በንግግር የወሰደውን ያህል ጊዜ ወስዶ ለመፍታት ያላቸው ቁርጠኝነት እጅግ አናሳ መሆኑን ነው የሚያሳየው። እና ይሄ ከሁሉም አካላት እኛም የሲቪክ ማህበራት በአዲስ ዓመት መግቢያ ላይ ጭምር ለሁሉም በግጭት ውስጥ ላሉ አካላት ሁሉ ጥሪ አድርገናል። የፖለቲካ ድርድር ጊዜ ይወስዳል፣ ትዕግስት ይወስዳል። በቅልቦና ውስጥ ሆኖ የሚደረግ ነገር ነው። ለዛ ቁርጠኝነት እንዲኖራቸው ሁሉም አካላት ጥሪ አቅርበናል። ግን በተቃራኒው ግጭቶቹ በጣም ተባብሰው ነው እየቀጠሉ ያሉት።
ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ተናግረዋል። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱም ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። እዚህ ላይ የእርሱ አስተያየት ምንድን ነው?
ጠቅላይ ሚኒስትሩ ያደረጉትን ንግግር ሰምቻለሁ። ግን ያንንም ተከትሎ ከሁሉም አካላት በተለየ ሁኔታ ከጀርባም ይሁን በይፋ የሚደረግ የተጀመረም ድርድር እንደሌለ መግለጫ የሰጡበትንም ሌሎቹ በግጭት ውስጥ ያሉ አካላትም የሰጧቸውን መግለጫዎች ሰምቻለሁ። ለምሳሌ በእሳቸው በዋነኝነት ካነሱት የአማራ ክልል ውስጥ ያሉ ታጣቂዎች የፋኖ ታጣቂዎች የተከፋፈሉ ናቸው በሚል ያመጡት መነሻ ነገር ሁሉም በየቦታው የተደራጁ የፋኖ አመራሮች በሰጧቸው መግለጫዎች ውስጥ ያው ከመንግስት ጋር በተለይ ጠቅላይ ሚኒስትሩ ባነሱት ልክ የተጀመረ ምንም አይነት ድርድር እንደሌለ አንስተዋል። እንግዲህ የእነዚህ አደረጃጀቶች ምናልባት ለራሳቸው ለትግሉ ስትራቴጂያዊ ወይም ስልታዊ ቆይታ ይጠቅማል ብለውም ሊሆን ይችላል፣ ወይ በሌላ መንገድ በተበታተነ ሁኔታ እየታገሉ ያሉ አሉ፣ አንድ ላይም ሆነው እየታገሉ ያሉ አሉ። ግን ለምሳሌ የኦነግ ሽኔን ሁኔታ ብንወስድ አመራር ያለው መንግስት እንደውም የድርድር ምልክቶች ያሳየበት ከሀገር ውጭ ታንዛኒያ ድረስ ሄደው ለመደራደር ተሞክሯል። ነገር ግን ወደተፈለገው ደረጃ አልደረሰም። ስለዚህ የታጣቂዎቹ ኃይሎች መበታተን ብቻም እንደ ዋና ምክንያት ሊወሰድ አይችልም እና እኔ መፈራረጁ ገሌ ነው መባባሉ ለጊዜው ጥቅም የለውም። አገሪቷ እየተጎዳች ነው። ንጹሃን ዜጎች በጣም አሰቃቂ በሆነ ሁኔታ ለብዙ አይነት የሰብአዊ ቀውስና ጉዳት እየተዳረጉ ነው። የአገሪቷንም ኢኮኖሚ በዛው ልክ እያደቀቀው ነው ጦርነቱ። እንቅስቃሴዎች፣ የንግድ ስራዎች እንደ ልብ ማህበረሰቡ ስራ መስራት አልቻለም። እነዚህ ሁሉ ታጣቂ ኃይሎቹ የሚሰጧቸው ምክንያቶች በስቃይ ውስጥ ላለው ህዝብ ፋይዳ የላቸውም። ስለዚህ አሁንም የሚያስፈልገውን ጥረት ሁሉ አድርገው እነዚህን ተግዳራቶች ሁሉ አልፈው ህዝቡ የሚፈልገው በድርድር የሚመጣውን ሰላምና ውጤቱን ነው። ስለዚህ እነዚህ ምክንያቶች መደርደር አሁንም ህዝቡ ለሚያነሳቸው ጥያቄዎችና ለየደረሱ ላሉት ቀውሶች ምንም የሚፈይደው ነገር አይኖርም እና ለእነዚህ ሁሉ ነገሮች ቶሎ መፍትሄ ማበጀት አሁንም በዋነኝነት የመንግስት ኃላፊነት ነው። በቀጣይ ደግሞ እነዚህ ለህዝብ ጥቅም ለህዝብ መብት ነው ምንለው የሚሉ ኃይሎችም የሚታገሉለት ህዝብ በዚህ ደረጃ እየተጎዳ ሰብአዊ ቀውስ ውስጥ ወድቆ እያዩ የሰላም በሮችን መዝጋት የለባቸውም እና የሚደረድሯቸው ምክንያቶች የፖለቲካዊ ምክንያቶች ናቸው፣ ግን ለስቃዩና ለህዝብ ጥያቄ መልስ አይሆኑም።
አቶ ያሬድ በጣም አመሰግናለሁ። ወደፊት እንግዲህ እንደናንተ በሰብአዊ መብቶች ዙሪያ የሚንቀሳቀሱ ድርጅቶችና ሌሎች ባለድርሻ አካላትን ይዘን በመቅረብ ለማወያየት እንሞክራለን። በጣም አመሰግናለሁኝ።
መዝገብስትልን ደረጅ እኔም አመሰግናለሁ።
እኛም ዝግጅቶቻችንን በዚሁ እናጠናቀቃለን። ሰላም፣ በደህና ደሩ።